the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በኢኮኖሚው በልማቱ በጣም ከፍተኛ ለውጥ እየመጣ ነው። ለብዙ ሀገሮችም አብነት እየሆነች ነው። በዲሞክራሲው ደግሞ የሚሻሻል ነገር ያለ ይመስለኛል። እንደ ጓደኛ እንደ አንድ ያው ለኢትዮጵያ ሐሳብ የሆነ ሰው እነዚህ ነገሮች ቢስተካከሉ ጥሩ ሊሆን ይችላል ብለው እንዳስተያየት ነው ያቀረቡት። ጫናም የለውም ማለት ነው።
የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ናቸው። የሰሞኑን የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማን የኢትዮጵያ ጉብኝት ተንተርሶ በተለያዩ ወቅታዊ ርዕሰ ጉዳዮች ዙሪያ ከአሜሪካ ድምፅ ጋር ካደረጉት ቃለ ምልልስ የተወሰደ ነው።
በኢትዮጵያ ወቅታዊ ጉዳዮች ዙሪያ በፕሬዝዳንት ኦባማ የተነሱትን ጭብጦች ጨምሮ ጉብኝቱን አስመልክቶ የአሜሪካ ድምፅ ያነጋገራቸው አንዳንድ የአዲስ አበባ ነዋሪዎች የሰጧቸውንም አስተያየቶች አካተናል።
ሳምንታዊ ቅንብሮች፣ ዲሞክራሲ በተግባርና ሴቶችና ቤተሰብን በወቅታዊ ርዕሰ ጉዳዮች ላይ ትኩረት በማድረግ ተሰናድተው በሁለተኛው አጋማሽ ይቀርባሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ረቡዕ ሐምሌ 22 2007 ዓ.ም ስርጭታችን ጋር የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬን ከፕሮግራም አቀነባባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ከርት ቤንም ጋር አብረናችሁ እናመሻለን። በቅድሚያ ግን የዓለም ዜና ይሰማል። በኢትዮጵያ እስር ቤት የሚገኙት የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ በተሻለ ሁኔታ መያዛቸውን የአገሪቱ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ገለጹ። ሚኒስትሩ ትላንት ለአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ስርጭት ስለ ፕሬዚደንት ኦባማ የኢትዮጵያ ጉብኝት በሰጡት ቃለ ምልልስ ስለ አቶ አንዳርጋቸው አያያዝ ተጠይቀው ታሳሪው በመኪና ሆነው አገሪቱ በልማት እያደረገች ያለችውን ግስጋሴ እንዲጎበኙ ሁሉ እንደሚደረግ ተናግረዋል።
አሁን አንዳርጋቸው ጽጌ እኛ ጋር ነው ያለው። አሁን የእሱ አያያዝ ቪንዲክቲቭ አይደለም። እኔ ለመጀመሪያ ጊዜ ለሚዲያ ልገልጸው ነው እየተደረገ ያለውን። ታውቂያለሽ፣ አንዳርጋቸው ጽጌ እንዲያውም ከተማ አሳዩኝ ብሎ ከተማ ይወጣል። እንዲያውም በአዳማ ያለውን ልማት እንዲያይ ወስደው አሳይተውታል። ገርሞታል እሱም። ሁለተኛ ልንገርሽ፣ እስረኛ በማናገር ነው ላፕቶፕ የሚሰጠው። ላፕቶፕ ተሰጥቶት መጽሐፍ ጽፎ ኦልሞስት ጨርሷል።
አቶ አንዳርጋቸው ፍርድ ቤት ለመቅረብ የሕግ ጥብቅና ለማግኘትና በቤተሰብ ለመጎብኘት ችለዋል ወይ ስንል ላቀረብንላቸው ጥያቄ ውጭ ጉዳይ ሚኒስትር ቴድሮስ አድሃኖም የሚከተለውን መልሰዋል።
እኔ የፍርድ ቤቱን ራሱ ፍርድ ቤት ነው የሚወስደው። እዛ ላይ ብዙ አስተያየት መስጠት አልችልም። ግን ከዚህ በፊት አንዴም አይደል ሁለቴ ነው የተከሰሰው። ከዛ እንዲቀርብ ቢጠየቅ ሊቀርብ ፈቃደኛ አይደለም አልነበረም። ከዛ እሱ ሳይቀርብ እሱ በሌለበት ተወሰነ ፍርድ። ስለዚህ በዓለም አቀፍም በሀገራችንም ያለው ሕግ ምንድን ነው? አንድ ሰው እንዲቀርብ ተጠይቆ ካልቀረበ እና ከተወሰነበት ከተፈረደበት በኋላ ከተገኘ በጉልበትም ይሁን በምን ከመጣ ፍርዱን ነው የሚቀበለው እንጂ ሊከራከር አይችልም። ምክንያቱም ቀድሞውኑ መብቱን ራሱ አልተጠቀመበትም።
የእንግሊዝ ዜግነት ያላቸው የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ከአንድ ዓመት በፊት ሰኔ 2006 ዓ.ም የመን ውስጥ በኢትዮጵያ ጸጥታ ኃይሎች ተይዘው መወሰዳቸው ይታወሳል። ከዚያን ጊዜ ወዲህ ሁለት ጊዜ ብቻ በኢትዮጵያ የእንግሊዝ ኤምባሲ ባለሥልጣናት እንደተጎበኙ ተገልጿል። የብሪታንያ መንግሥት በቅርቡ ባወጣው መግለጫ የዜጋው የአንዳርጋቸው ጽጌ ጉዳይ ከኢትዮጵያ መንግሥት ጋር ባለው ግንኙነት አሉታዊ አንደምታ እንደሚያስከትል መናገሩ አይዘነጋም።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት ክሳቸው ባልተቋረጠው የዞን 9 አምደኞች ጉዳይ ላይ ብይን ለመስጠት ቀጠሮ ሰጥቷል። ክሳቸው የተቋረጠላቸው አምደኞችና ጋዜጠኞች በበኩላቸው በኤግዚቢትነት የተያዙባቸው ንብረቶቻቸው እንዲመለሱ በጠየቁ መሰረት ችሎቱ ድጋሚ ትዕዛዝ እንደሚሰጥ ይጠበቃል። መለስካቸው አምሃ ዝርዝሩን ይዟል።
ፍርድ ቤቱ ቀደም ባለው ችሎት በሰጠው ትዕዛዝ መሰረት ከነ ሶሊያና ሽመልስ የክስ መዝገብ ጋር መያያዝ የነበረበት የአቃቤ ሕግ ምስክሮች ቃል መያያዙን አረጋግጧል። ሐምሌ 13 ቀን 2007 ዓ.ም በዋለው ችሎት ፍርድ ቤቱ ክሳቸው ባልተቋረጠው በሶሊያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ ላይ ብይን ሊያሰማ የነበረ ቢሆንም ቀደም ሲል የተመለከተው የአቃቤ ሕግ ምስክሮች ቃል ከክስ መዝገቡ ጋር ባለመያያዙ እንደሆነ ገልጾ እስከ ዛሬ ሐምሌ 22 ቀን 2007 ዓ.ም እንዲያያዝ ትዕዛዝ ሰጥቶ ነበረ። ፍርድ ቤቱ ይህንን ማረጋገጡን በችሎት ካሳወቀ በኋላ ተከሳሾቹ ሊከላከሉ ወይንም መከላከል ሳያስፈልጋቸው በነጻ ሊሰናበቱ ይገባል የሚለውን ብይን ለመስጠት ለነሐሴ 13 ቀን 2007 ዓ.ም ቀጠሮ ቆርጧል። በዚህ መዝገብ ክሱ የተቋረጠላቸው መሐሌት ፋንታሁን፣ ዘላለም ክብረት፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወለየስ በኤግዚቢትነት የተያዙ ንብረቶቻቸው እንዲመለሱላቸው ፍርድ ቤቱ አዘዘ ቢሆንም እስከ ዛሬ ትዕዛዙ ተፈጻሚ እንዳልሆነ አመልክተዋል። ፍርድ ቤቱም ሌላ ትዕዛዝ እንደሚሰጥ ገልጾ አሰናብቷቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የአፍጋኒስታን መንግስት ባለሥልጣኖች በድብቅ ይኖር የነበረው የታሊባን መሪ ሙላ ኦማር መሞቱን ዛሬ አረጋግጠዋል። ከሁለት ዓመታት በፊት ፓኪስታን እንደሞተ ገልጸዋል። በጣም ታሞ በካራቺ ሆስፒታል ሲታከም ከቆየ በኋላ በአጠራጣሪ ሁኔታ ሞተ ሲሉ የአፍጋኒስታን የስለላ አገልግሎት ቃል አቀባይ አብዱል ሐሲብ ሲዲኪ ተናግረዋል። የፕሬዚደንት አሽራፍ ጋኒ ጽህፈት ቤት ሙላ ኦመር ከሁለት ዓመታት በፊት እንደሞተ አረጋግጧል። የታሊባን ቡድን ግን አልሞተም፣ በሕይወት አለ እያለ ነው። ስለ ታሊባኑ መሪ ሞት አሁን የተገለጸበት ምክንያት ግልጽ አይደለም። የታሊባኑ መሪ ሞት መስማት በታሊባንና በአፍጋኒስታን መንግስት መካከል በመጪው አርብ በፓኪስታን ሊጀመር የታቀደውን ሁለተኛ ዙር የሰላም ንግግር ሊያሰናክል ይችላል ተብሏል።
በሶማሊያ መንግስት በጃዚራ ሆቴል ላይ ባለፈው እሁድ በደረሰው ፍንዳታ የሚጠረጠር ሰው ምስል የያዘ ጽሑፍ አትሞ ወጥቷል። አንድ ከፍተኛ የሶማሊያ ስለላ ክፍል ባለስልጣን በቦን ጀርመን ይኖር የነበረው አብደራዛቅ ሙሴ ቦ በፈንጂ የተሞላ የጭነት መኪና ወደ ሆቴሉ ነድቶ ወይም እያሽከረከረ ደርሶ ማፈንዳቱን እንደገለጡ በአሜሪካ ድምጽ ራዲዮ የሶማልኛ አገልግሎት ዘግቧል። ባለስልጣኑ ስማቸው እንዲገለጽ እንዳልፈለጉ ዘገባው ጨምሮ ጠቁሟል። የሶማልኛ አገልግሎት ትናንት በዘገበው መሰረት ተጠርጣሪው ቦ እንደ አውሮፓውያን የዘመን አቆጣጠር በ1985 ዓ.ም ትሪፖሊ ሊቢያ የተወለደ መሆኑን የሶማሊያ መንግስት ገልጧል። ቦ ከአልሸባብ ጋር የተቀላቀለው አቻምና እንደሆነም የሶማሊያ መንግስት አመልክቷል። ጥቃቱን ያቀነባበረው አብድናስር አህመድ ቡኒ የተባለ ግለሰብ እንደሆነ በአሁኑ ወቅትም በቦራማ ሶማሊላንድ እንደሚገኝ መንግስቱ አመልክቷል። እስካሁን ባለው ጊዜ ከሶማሊላንድ የተሰማ ነገር ግን የለም። መንግስት በተጨማሪም ጥቃቱ እንዲፈጸም ያሰለጠነው የቀድሞ የጦር አበጋዝ ነው ይላል። የቀድሞ የጦር አበጋዝ ከሞቃዲሾ እንዳመለጠ መንግስት ባወጣው የፕሬስ መግለጫ ገልጧል። ስሙ ግን አልተጠቀሰም።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የቱርክ ተዋጊ አይሮፕላኖች ዛሬ በሰሜን ኢራቅ ያሉትን ኩርድ አማጽያን ደብድበዋል። ድብደባው የተካሄደው የቱርክ ፕሬዚደንት ሪሴፕ ታይፕ ኤርዶጋን ከኩርዶች ጋር የሰላም ጥረት ማድረግ አይቻልም ሲሉ ከተናገሩ በኋላ ነው። ተዋጊ አይሮፕላኖቹ በስድስት ቦታዎች በሚገኙ መጠለያዎች፣ ዋሻዎችና መጋዘኖች እንደደበደቡ የቱርክ ጠቅላይ ሚኒስትር አህመት ዳቮቶግሉ ጽህፈት ቤት አስታውቋል። ቱርክ በኩርድ አማጽያንና እስላማዊ መንግስት ነኝ በሚለው ቡድን ላይ ባለፈው ሳምንት የአየር ድብደባ ከጀመረችበት ጊዜ አንስቶ የዛሬው ከባዱ ድብደባ እንደሆነ ተገልጿል። ኢራቅ የአየር ድብደባው አደገኛና በኢራቅ ሉዓላዊ ግዛት ላይ የተደረገ ወረራ ነው በማለት አውግዘዋለች። ሚስተር ዳቮቶግሉ በኩርዶችና እስላማዊ መንግስት ነኝ በሚለው ቡድን ላይ የሚካሄደው ድብደባ በአሸባሪነት ላይ የሚካሄድ ውጊያ ነው ብለዋል።
በፈረንሳይና በብሪታንያ መካከል ያለውን የውስጥ ለውስጥ መተላለፊያ መንገድ የሚያንቀሳቅሰው ኩባንያ ከ37,000 በላይ የሚደርሱ ህገ ወጥ በሆነ መንገድ ወደ ብሪታንያ ለመግባት የሞከሩ ያላቸውን የተለያዩ አገር ዜጎች እንዳገደ አስታወቀ። ካለፈው ጥር አንስቶም በዚሁ መንገድ ለመግባት ሲሞክሩ የቆዩ ሰዎች መሆናቸው ነው ዘገባው ያመለከተው። ዩሮተነል የተባለው ኩባንያው ወደ ብሪታንያ በመጉረፍ ላይ ያሉትን እነኚህን ሰዎች ለማስቆም በሚያደርገው ጥረት ፈረንሳይና ብሪታንያ እንዲረዱት ትላንት ስለጉዳዩ ባሳወቀበት ወቅት ጠቁሟል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬን ለምሽቱ የተሰናዱ ልዩ ልዩ ዘገባዎችና ቅንብሮች ይዘናል። አሁን ቀዳሚው የዕለቱ አብይ ርዕስ ነው።
በመግቢያው ያስተዋወቅ ነው ዘገባ ነው ቀዳሚው። የኢትዮጵያው የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም የዩናይትድ ስቴትሱን ፕሬዚዳንት ባራክ ኦባማ የሁለት ቀናት የኢትዮጵያ ጉብኝት ተንተርሶ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ በሌሎች ወቅታዊ ርዕሰ ጉዳዮችም ጭምር ለተነሱ ጥያቄዎች ምላሽ ሰጥተዋል። ዶክተር ቴዎድሮስን ያወያየችው ትዝታ በላቸው ናት።
ጥሩ ነበር። ሁሉም በጠበቅነው መልክ ነው የሄደው። ፕሮግራሙ ከአጀማመሩ እስከ አጨራረሱ ድረስ ጥሩ ነበር። ደስ ብሎናል። እንግዲህ የኢትዮጵያና የአሜሪካ ግንኙነት ከጀመረ 112 ዓመት አካባቢ ነው እና ጠንካራ ግንኙነት ነው ያለን። ታሪካዊ ነው። በብዙ ጉዳዮች ላይ እንስማማለን።
እንደሚያውቁት ግን ኢትዮጵያ ከዩናይትድ ስቴትስ ጋር በጸረ ሽብር ዘመቻው ባላት ትብብር እጅግ አድርገው አመስግነዋል። ነገር ግን አንዳንድ የዲሞክራሲ ይዞታዎች ደግሞ መሻሻል እንዳለባቸው አበክረው ተናግረዋል እና በዛ ላይ ያሉትን አስተያየት ቢሰጡን።
እሱን አንስተዋል። በሁለትዮሽ ውይይት ላይ እሳቸውና የእሳቸው ባልደረቦች እኛም ያው ጠቅላይ ሚኒስትራችንና የካቢኔ አባላት ተገናኝተን ነበር።
እሺ።
እና ሰውየው ግልጽ ናቸው። ከእሱ በተጨማሪ ደግሞ ሴንስቲቭ ሰውም ናቸው። ማለት ምንድን ነው የሚባለው? ሪያሊስቲክ በአማርኛ ማለት የሚሆነውንና የማይሆነውን ያውቃሉ። የሚቻለውን ያህል ለውጥ ማድረግ ትችላለች ኢትዮጵያ በሚል ነው ያስቀመጡት። ኢትዮጵያ በለውጥ ጎዳና ላይ ነች እና በኢኮኖሚው በልማቱ በጣም ከፍተኛ ለውጥ እየመጣ ነው። ለብዙ ሀገሮችም አብነት እየሆነች ነው። በዲሞክራሲው ደግሞ የሚሻሻል ነገር ያለ ይመስለኛል። እንደ ጓደኛ፣ እንደ አንድ ያው ለኢትዮጵያ አሳቢ የሆነ ሰው እነዚህ ነገሮች ቢስተካከሉ ጥሩ ሊሆን ይችላል ብለው እንደ አስተያየት ነው ያቀረቡት። ጫናም የለውም ማለት ነው።
ግን ከእርሶ መንግስት
እሳቸው ስላሉት ሳይሆን በእኛ በኩልም የሚታወቅ ነው። የእኛ ዲሞክራሲ ገና አዲስ ነው። ያው በእንግሊዘኛው ናሰንት ይባል የለ፣ አዲስ ነው። እስከ ዛሬ 20 ዓመት ድረስ ይታወቃል ምን ሁኔታ ላይ እንደነበር እና በግንባታ ላይ ያለ ዲሞክራሲ ነው። ስለዚህ ችግሮች ይኖሩታል። ግን ዲሞክራሲ ደግሞ ምን ይፈልጋል? ተቋም ይፈልጋል። የአመለካከት ለውጥ ይፈልጋል። የትምህርት ደረጃ ለውጥ ይፈልጋል። መሀይምነት መቀረፍ መቻል አለበት። እነዚህ ሁሉ ለውጥ ሲያመጡ ነው እየበሰለ የሚሄደው። ስለዚህ ዲሞክራሲ ሂደት ነው። ፈረንጆች እንደሚሉት ኦል ኦር ናን አይደለም። ወይ ሁሉንም ታገኘዋለህ ወይ ሁሉንም ታጠዋለህ አይደለም። ሂደት ነው። እኛ ደግሞ በሂደቱ ውስጥ በጀማሪዎች ደረጃ ላይ ነው ያለ ነው። ሶ በተከታታይ የሚገነባ ነው። እኛ ደግሞ ዲሞክራሲ መገንባት እንፈልጋለን። ምክንያቱም አገራችን ያው ታውቂዋለሽ፣ በጣም በጣም የተለያዩ ብሔሮች፣ የተለያዩ ሃይማኖቶች፣ የተለያዩ ባህሎች የሚገኙባት ነች። እነዚህን ሁሉ ልዩነቶች አቻችሎ መሄድ የሚቻለው በዲሞክራሲ ብቻ ነው። ስለዚህ ዲሞክራሲን ማረጋገጥ ሌላ ስላለን ሳይሆን እኛ ራሳችን ስለምንፈልገው ነው። ይሄንኑ ነው ያልናቸው።
እንደው ተጨባጭ ብናደርገው ውይይታችን እንግዲህ ብዙ ነገር የዲሞክራሲ ችግር የሆኑትን አንስተዋል። የተለያየ ብሔረሰብም ነው። አገሪቱም ገና በእድገት ደረጃ ላይ ናት። የትምህርት ደረጃውም ገና ነው። ነገር ግን ከማዕከላዊ መንግስት በኩል አሁን ለምሳሌ ተቋማት እንዲኖሩ ነጻ የሆኑ ከመንግስት ውጪ የሆኑ እንዲቋቋሙ ፈቃድ የመስጠት እንዲሁም ጋዜጠኞች በነጻነት እንዲሰሩ ተቃዋሚ ፓርቲዎችን ደግሞ እንደው ሰባ አዳራሽን ከመያዝ ጀምሮ በነጻነት እንዲደራጁ ማድረግ እነዚህን የመሳሰሉ መብቶች የኢትዮጵያ መንግስት የሚፈቅድበት ሁኔታ ያለ ይመስሎታል? በቅርብ ጊዜ
ይሄ ኮ ይፈቀዳል። ቀደም እንዳልኩት አንዳንድ ችግሮች ሊኖሩ ይችላሉ፣ ግን ይፈቀዳል። ስብሰባ አዳራሽ አግኝተው ተከታዮቻቸው ጋር ማነጋገር አለ። ጋዜጠኞች ህግ እስካልጣሱ ጊዜ ድረስ መንግስትን ሲያጠለጥሉ ይውላሉ። ያም ችግር የለውም። ችግሩ ህግ ሲጥሱ ነው። በሌላ መልኩም ቢሆን ከተቃዋሚ ፓርቲዎች ጋር ለምሳሌ የጋራ መድረክ አለ፣ ኢህአዴግና ተቃዋሚ ፓርቲዎች ማለት ነው። ኦፍኮርስ እዛ መድረክ ውስጥ መድረክ የሚባለው ፓርቲ መኢአድና ሰማያዊ አልገቡም። ሌሎች ግን ስምንት ፓርቲዎች ከኢህአዴግ ጋር ተከታታይ የሆነ ውይይት ያደርጋሉ። ያላቸውንም ችግር እዛ ያቀርባሉ። ሶስቱ መግባት ፈቃደኛ አልሆኑም። ነገር ግን እዚህ መድረክ ውስጥ ቢገቡ ማስተካከል ይቻላል። እነዚህ ሶስት ፓርቲዎች አሉ ለምሳሌ። ለምንድን ነው ፎረሙ ውስጥ የማይገቡት? ለምን አይገቡም? ለምን ከውስጥ ያላቸውን አሁን ለምሳሌ መሰብሰቢያ አዳራሽ ይፈቀዳል፣ ችግር የለውም። ለምን እዛ አያነሱትም? እነዚህ ያልሻቸው ነገሮች በሙሉ እዛ ሊነሱ ይችላሉ፣ መፍትሄ ሊያገኙ ይችላሉ።
ግን እንደው ክቡር ሚኒስትር፣ እንደ አጋጣሚ ከምርጫው በፊት እዚህ ኢህአዴግ ጋራ ብሔራዊ ምክር ቤት ውስጥ ያሉትንም ፓርቲዎች አነጋግረን ነበረ። ለምሳሌ ኢዴፓ አባል ነው፣ አንድ ስድስት የሚሆኑ የኦሮሞ ድርጅቶች ደግሞ እንደዚሁ ቀርበው ነበር። እነሱም ያሰሙት ስሞታ አለን፣ አብረን ብንሰራም እንዲስተካከሉ የምንጠይቃቸው ጉዳዮች በኢህአዴግ በገዢው ፓርቲ ተፈጻሚነት የለውም የሚሉ ናቸው። በቅርቡ ታስረው ከነበሩት ጋዜጠኞች እዚህ ከጦማሪዋና ከጋዜጠኞቹ መካከል አምስቱ ተፈተዋል። ለረጅም ጊዜ ታስራ የነበረችው ርዕዮት አለሙ ተፈታለች። ፍትህ ሚኒስቴር ፍርዱን አቋርጦ ነው ተብሏል። እና ሁሉም የተከሰሱት በአንድ ክስ ስለሆነ እነዚህ የተቀሩ ጋዜጠኞች ምን ይሉናል? እንዴት ያብራሩታል? ሰው ተመልካቹ አድማጩ ግራ ገብቶታል። አንድነት ነው የተከሰሱትና እንዴት ነው ገሚሶቹ ተፈተው ገሚሶቹ የቀሩት የሚል ሌሎችም ደግሞ ጋዜጠኞች እና እንደዚሁም የፖለቲካ ፓርቲ አባላትና መሪዎች እስር ቤት ናቸውና ስለሱ ምን ይሉናል?
እሱ እንግዲህ በፍርድ ቤት ሂደት ላይ የነበረ ነው። የተወሰኑት ቅድም እንደተባለው ሊፈቱ ይችላል። ይሄም የፍርድ ቤቱ ውሳኔ ነው። እኔ እንደሰማሁት እንግዲህ ፍርድ ቤቱ ለምን ወደዚህ ውሳኔ ያበቃው የሚል ፕሮሰኪውተር ይኖራል አይደለም?
አዎ።
እንግዲህ ፕሮሰኪውተሩ ሁሉንም በአንድ ቢከስም የተወሰኑት የነበራቸው አስተዋጽኦ እና ሌሎቹ ለየቅል ነው። አንዳንዶቹ ያው ከበድ ያለ ሊኖራቸው እንደሚችል አረጋግጧል። ሌሎቹ ግን ከተከታይነት ያለፈ ብዙ ነገር አልነበራቸውም ነው። እነሱ ቢወጡ ዋናዎቹና አንቀሳቃሽ የነበሩት ግን ለዚህ ጉዳይ እንግዲህ መልስ መስጠት ስላለባቸው እነሱ እንዲቆዩ ተደርጓል። ይሄ ነው እንግዲህ እኔ እስከማውቀው ማለት ነው። ስለዚህ ፕሮሰኪውተሩ እነዚህ እስካሁን የቆዩበትም ጊዜ ሊበቃ ይችላል። ስለዚህ ከእነሱ ጋር ያለኝን አንስቻለሁ። እነሱ ሊቆዩ ሊወጡ ይችላሉ። እነዚህ ዋና የነበሩት አንቀሳቃሾች ግን መቆየት አለባቸው በሚል ነው። ፍሌክሲቢሊቲ ነው የሚያሳየው። ማለት አንድ ነገር ላይ ተዋናይ ሆነው ቢቆዩም ሁሉም ግን እኩል አስተዋጽኦ አልነበራቸውም ነው። በዛ ምክንያት የተወሰኑትን አስቀርቷል። የተወሰኑትን ደግሞ ችግርም ቢኖርባቸው ከነዛ ያነሰ ስለሆነ እነሱ ቢወጡ ችግር የለብኝም ብሎ በተወሰኑት ላይ ፎከስ ለማድረግ ወስኗል።
ፕሬዚደንት ኦባማ ወደዛ ሀገር ሊሄዱ ሲሉ ስለሆነ የተለቀቁት፣ ግን ምናልባት ፕሬዚደንቱ ሊመጡ ስለሆነ ነው የተለቀቁት የሚል ግምት አሳድሯል በሰው ዘንድ።
ፕሬዚደንት ኦባማ እንደሚመጡ ኢትዮጵያን እንደሚጎበኙ በዋይት ሀውስ ተረጋግጦ ነበረ። ከዛ በኋላ ነው የወጡት። ለመምጣት ልቀቁ ብለው ቢሆንና ከመናገራቸው በፊት ቢሆን እሳቸው እንዲመጡ ለማድረግ ተለቀቁ ቢባል አንድ ምክንያት ሊሆን ይችላል።
ያ
ነገር ግን የተለቀቁት የአሜሪካው ፕሬዝዳንት ለመምጣት ከወሰኑ በዋይት ሃውስ በኩል ይሄ ነገር ከተረጋገጠ በኋላ ቆይቶ ነው የመጣው። ስለዚህ ፍርድ ሂደቱን ተከትሎ እንደሄደ ነው እኔ የማውቀው።
እሺ
ከሳቸው መምጣት ጋር አይደለም የተያያዘው። እሱማ ቢሆን እሳቸው እንዲመጡ ለማድረግማ ቢሆን እነሱን መጣለን ከማላታቸው በፊት መደረግ ነበረበት።
አድማጮች ከኢትዮጵያው የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ጋር የተጀመረው ቃለ ምልልስ አልተቋጨም። በሌሎች ወቅታዊ ርዕሰ ጉዳዮች ላይ የተደረገውን ቃለ ምልልስ ሁለተኛ ክፍል የፊታችን ቅዳሜ እናቀርባለን። አሁን ወደ ተከታዩ የትንታኔ ርዕስ ነው የምንሻገረው።
ለህዝቦቻቸው ተገቢ ብሶቶች መፍትሄ የማይሰጡ አገሮች በአሸባሪነት የሚያደርጉትን ጦርነት ማሸነፍ አይችሉም ሲሉ ፕሬዚደንት ባራክ ኦባማ ተናገሩ። የኢትዮጵያ ጉብኝታቸውን ትናንት ማክሰኞ ያጠናቀቁት ፕሬዚደንት ኦባማ ይህን የተናገሩት ለአፍሪካ ህብረት መሪዎች ባሰሙት ንግግር ነው። በዚሁ ጸጥታ ላይ ባተኮረ ንግግራቸው የደቡብ ሱዳን ፕሬዚደንት ሳልቫ ኪርና ተቀናቃኛቸው ሪያክ ማቻር ለኢጋድና ለሌሎችም በተቀመጠው መሰረት እንደ አውሮፓውያን የፊታችን ነሐሴ 17 የሰላም ስምምነት መፈረም እንዳለባቸው አሳስበዋል። ዝርዝሩን መለስካቸው አማሃ ያቀርባል።
ፕሬዝዳንት ባራክ ኦባማ የአዲስ አበባ ጉብኝታቸውን አጠናቀው ተመልሰዋል። የሰጡት መግለጫና ያደረጓቸው ንግግሮች ግን በኢትዮጵያና በመላው አፍሪካ መተንተናቸውን ይቀጥላሉ። አስተዳደራቸው በልዩ ልዩ የኢትዮጵያና የአፍሪካ ጉዳዮች ላይ ምን አቋም እንዳለው በርሳቸው ንግግሮች ውስጥ ይበልጥ ግልጽ ሆኗል። የደቡብ ሱዳን ግጭትና የሰላም ሂደት በፕሬዝዳንቱ ንግግር ከተጠቀሱት ነጥቦች አንዱ ነበር። ፕሬዝዳንት ኦባማ ወደ አዲስ አበባ የመጡት ኢጋድ ፕላስ የተሰኘው አደራዳሪ ቡድን ፕሬዝዳንት ሳልቫኪር ማያርዲትና ተቀናቃኛቸው ዶክተር ሪያክ ማቻር የመጨረሻውን የሰላም ስምምነት እንዲፈርሙ ቀነ ገደብ ባስቀመጠበት ወቅት ነው። ፕሬዝዳንቱ ባደረጉት ንግግር ይህ ቀነ ገደብ ካልተከበረ እርምጃ ሊወሰድ እንደሚችል ጠቁመዋል።
Yesterday I met with leaders from this region. We agree that given the current situation, Mr. Kiir and Mr. Machar must reach an agreement by August 17th.
ሰኞ ለታ ከአከባቢው አገሮች መሪዎች ጋር ተገናኝቻለሁ። አሁን ካለው ሁኔታ አንጻር Mr. Kiir እና Mr. Machar እንደ አውሮፓ ቁጣጥር ነሐሴ 17 ቀን ከስምምነት ላይ መድረስ እንዳለባቸው ተስማምተናል። ምክንያቱም ይህንን ካላደረጉ ዓለም አቀፉ ማህበረሰብ የቅጣት እርምጃ ለመውሰድ መዘጋጀት አለበት። ዓለምም የአፍሪካ ህብረትን የአጣሪ ኮሚሽንን ሪፖርት ይጠብቃል። ምክንያቱም በጅምላው ግድያ የሚኖር ተጠያቂነት የዚች የአፍሪካ አዲስ ሀገር ዘላቂ ሰላም አካል መሆን አለበት።
የደቡብ ሱዳን የእርስ በርስ ጦርነት ከተጀመረ አንስቶ በዚያች ሀገር ለተሰሩ ወንጀሎች ተጠያቂ ሊሆኑ የሚችሉ ባለስልጣናትና የተቃዋሚ መሪዎች በርካታ መሆናቸው ምንጮች ይናገራሉ። እነዚህን ወንጀሎች በአቋቋመው ኮሚሽን አማካኝነት ያጠናው የአፍሪካ ህብረት ሪፖርቱን እስካሁን ይፋ ያላደረገውም ሁለቱ ወገኖች የሰላም ስምምነቱን እንዲፈርሙ ለመገፋፋት ካልፈረሙም እንደ ማስፈራሪያ ሊጠቀምበት እንደሆነ እነዚሁ ምንጮች ያስረዳሉ። ፕሬዝዳንት ባራክ ኦባማ በትናንቱ ንግግራቸው የአፍሪካ ህብረት የጸጥታ ስጋቶችን ከመዋጋት አንጻር እያደረገ ያለውን ጥረት ማርንቀዋል።
Because of the AU force in Somalia, Al-Shabaab controls less territory and the Somali government is growing stronger. In Central Africa, the AU-led mission continues to degrade.
በሶማሊያ በሚገኘው የአፍሪካ ህብረት ኃይል ምክንያት አልሻባብ አሁን የሚቆጣጠረው ከበፊቱ ያነሰ ግዛት ነው። የሶማሊያ መንግስትም እየተጠናከረ ነው። በመካከለኛው አፍሪካም በአፍሪካ ህብረት የሚመራ ኃይል የጌታ ተከላካይ ጦር የተሰኘውን ቡድን ማዳከሙን ቀጥሏል። በቻድ ሐይቅና አካባቢው በአፍሪካ ህብረት የሚረዱ ከተለያዩ አገሮች የተውጣጡ ኃይሎች የቦኮ ሐራምን ጭካኔ ለማቆም እየተዋጉ ነው። እናም ዛሬ በርካታ የአፍሪካ ሰላም አስከባሪዎችን ጨምሮ ንጹሃንን ከጥቃት ለመከላከል እያገለገሉ ላሉት ሁሉ ሰላምታ እናቀርባለን።
አፍሪካ ሽብርተኝነትን ለመዋጋትና ግጭቶችን ለማስወገድ በመታደርገው ጥረት አሜሪካ ከጎኗ እንደምትቆም ፕሬዝዳንቱ አረጋግጠዋል። አገራቸው የአፍሪካ ህብረት የሰላም ማስከበር ተልእኮውን ለማሳደግ የሚያደርገውን ጥረት እየደገፈች መሆኗንም አስረድተዋል። አለመረጋጋትና ሽብርተኝነት ከመልካም አስተዳደር እጦት ጋር ሊያያዝ እንደሚችል ፕሬዝዳንት ባራክ ኦባማ ተቆመዋል። እናም አፍሪካውያን የመልካም አስተዳደር ችግሮችን መፍታት እንደሚገባቸው ጥሪ አቅርበዋል።
Good governance is one of the best weapons against terrorism and instability. Our fight against terrorist groups, for example, will never be won if we fail to address
መልካም አስተዳደር ሽብርተኝነትንና አለመረጋጋትን ለመዋጋት ከመያስችሉ ምርጥ መሳሪያዎች አንዱ ነው። ከሽብርተኛ ቡድኖች ጋር የምናደርገውን ጦርነት ለምሳሌ እነርሱ ሊጠቀሙባቸው የሚችሉትን ተገቢ ብሶቶች ካልፈታን በስተቀር ልናሸንፍ አንችልም። ከሁሉም ማህበረሰቦች ጋር መተማመንን ካልገነባን የህግ የበላይነትንም ካላከበርን እውነት ነው ብዬ የማምነው አንድ አባባል አለ። በጸጥታ ስም ነጻነትን መስዋዕት ካደረግን ሁለቱንም የማጣት ድል ይገጥመናል።
የአሜሪካው ፕሬዝዳንት ባራክ ኦባማ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ከአፍሪካ ህብረት ኮሚሽን ሊቀመንበር ዲላሚኒ ዙማ ጋር ከተነጋገሩባቸው ጉዳዮች አንዱና ዋነኛው ይሄው የጸጥታ ጉዳይ እንደሆነ ተገልጿል። ወደ አዲስ አበባ የመጡበት ዋነኛ ዓላማም ከዚሁ ከጸጥታ ትብብር ጋር የተያያዘ እንደሆነ ተንታኞች ይናገራሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው አመሰግናለሁ። አሁንም እዚያው አዲስ አበባን ቆይና በተከታዩ መለስካቸው አማሃ ዘገባ ደግሞ ከአፍሪካ ህብረት አዳራሽ ወደ አዲስ አበባ ጎዳናዎች እናመራለን። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ባለፉት ሁለት ቀናት አዲስ አበባ ተገኝተው ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በጋራ በሰጡት ጋዜጣዊ መግለጫና ቀደም ብሎ እንደተዘገበውም በአፍሪካ ህብረት ዋና ጽህፈት ቤት ለአህጉሪቱ መሪዎች ህዝቧ በስማቸው ንግግሮችን የዓለምን ቀልብ የሳቡ ጉዳዮች አንስተዋል ይላል። ምስጋናም ነቀፌታዎችም ሲሰሙ ሰንብተዋል። መለስካቸው አምሃ ጥቂት የአዲስ አበባ ከተማ ነዋሪዎችን የፕሬዚዳንቱን ንግግሮች ምን አሳደሩባችሁ ሲል ጠይቋል። እነሆ
መጀመሪያ ያናገርኳቸው ፕሬዚዳንት ባራክ ኦባማ ትናንት በአፍሪካ ህብረት ዋና ጽህፈት ቤት ኒልሰን ማንዴላ አዳራሽ ያሰሙት ንግግር እንዳበቃ በትኩሱ ያገኘኋቸውና ንግግራቸውን በአካል ተገኝተው ካዳመጡት ወጣቶች መካከል ሶስቱን ነበረ።
ቴንስ ማልበል
ሙቢት ጌቱ።
ዛሬ ፕሬዚዳንት ኦባማ ሲናገሩ ሰምተሻቸዋል? ምንድን ነው በጣም የተሰማሽ ነገር ከንግግራቸው?
ንግግራቸው ኢንስፓየር የሚያደርግ ነው ሁላችንንም። በሀገራችን ምንም አይነት ነገር ሰርተን መለወጥ እንደምንችል ማንኛውም ሰው ቢሰራ የቻለውን ያህል ቢጥር ማለት ነው ሀገሩንም ብሎንም ደግሞ ራሱን መለወጥ እንደሚችል ነው የተገንዘብኩት።
ስለ መንግስታትም የተናገሩት ነገር አለ፣ እሱም ሰምተሻዋል? ምን ይመስላል እሱ?
እኔ ያንም አይደለሁም ግን
ያው
ነው አልገባኝም።
እሺ፣ እኔ ወንድምስ ማለት ነው
ታዘበ ተስፋዬ፣
የአንተስ ምን ልትሰማ በፕሬዚዳንት ንግግር?
ሁሉም ያው አፍሪካ ስ ኮንግረስ ሁላችንም የሚነካ ነገር ነው እና ደስ ይላል።
ነው ደስ ያለ ነገር የትኛው ነው? አንድ ለሶስት እሳቸው አሁን የተወሰኑ ነጥቦች አንስተው የተናገሩት፣ ከነዛ ነጥቦች መካከል እስቲ አንዱ
ሲስተማችንን፣ ፖለቲካል ሲስተማችንን፣ ኢኮኖሚካል ሲስተማችንን መለወጥ እንዳለበት የተናገሩባት ደስ ይላል። ያው አቋማችን ራሳችን መለወጥ እንዳለብን ምናምን የተናገሩን አጥብቀው የተናገሩን ነገር ደስ ይላል።
ለምሳሌ ስለ ምርጫ ተናግረው ነበር። በተለያዩ የአፍሪካ ሀገሮች የሚደረጉ ምርጫዎች እንዴት ያለ ጉልት እንዳላቸው አስተው ነበር። ስለዚህ የሚሰማ ነገር የለም፣ የምታዋድረው ነገር የለም።
ይደፈይ ማለት ይቻላል። ያው ማሻሻል አፍሪካዊ ነን፣ አንደር ዲቨሎፕድ ነን፣ ሲስተማችን አንደር ዲቨሎፕድ ነው። ስለዚህ ያው ቼንጅ ማድረግ እንዳለብን ያው ተናግረዋል። ያው እንታያለ
ለዛ መዘጋጀት ነው የሚቻለው ምስል እንዴት አድርገ
ያው እያለ ኒው ጀኔሬሽን እያ ስለሆን ወደፊት ምናልባት እኛ ልለውጠው እንችላለን። ማለቀሩ ኔክስት ይር ምናምን ከኛ ማለቀ
ባለንበት። አሁን ለምሳሌ ሀገርን ለመለወጥ ወይም ደግሞ ሀገርን ለማሻሻል ግዴታ ፕሬዚዳንት መሆን አይጠበቅብንም። ሁላችንም በተሰማራንበት ሙያና አመስ የራሳችንን አስተዋጽኦ ልናደርግ ይገባል። ከዛ በኋላ ነው ሀገራችንም ቼንጅ ልታደርገው የምችለው ራሳችንም ቼንጅ ልታደርገው የምንችለው እና ግዴታ ሃየር ፕሌስ መሆን አይጠበቅብንም
ወይም መሾም የለብንም።
ከትንሹ ስራ ብንሰራም ሀገራችንን መቀየር እንችላለን።
የትስ ስምስ?
ዘቢባ
ሚፍታ።
አንቺስ እንግዲህ ንግግራቸው ሰምተሻል? ፕሬዚዳንት ናለ ምንድን ነው የተሰማሽ?
ያን ምንም አይነት የሆነ ችግሮች ሊገጥሙ ይችላሉ። ሁሉንም ነገር ፐርፌክት ነው ልንል አንችልም። በእያንዳንዱ ነገር የሆኑ የምናገኛቸው የተለያዩ ችግሮች ሊሆኑ ይችላሉ። ያንን ነገር ሜቢ አሁን ላናስተካክለው እንችላለን። ነገር ግን ኔክስት ጀኔሬሽን የሚቀጥለው ትውልድ እያንዳንዱ ነገር እያየ ቀጣይ ትውልድ በትውልድ በዚህ ይስተካከላል።
እሳቸው ከተናገሩት ምን ነው የወሰድሽው?
እሳቸው ከተናገሩት ውስጥ ልክ ጓደኞቼ እንዳሉት ማንኛውም ሊሆን ይችላል። ህፃንም የሆነ ትልቅ ሰው ራሱ ሰርቶ ከተለወጠ የሆነ የሚያገኘው ለውጥ አለ እና ለውጥ ለመፈለግ ራሳችን መነሳሳት አለብን እንጂ ሌላ የሆነ ሌላ ሀገር መቶ ላይሆን ይችላል መቶ ሊያነሳሳን ይችላል። ግን ራሳችን እዚሁ እያለን በቃ በራሳችን እየተጠናከርን ራሳችን ተባብረን
በራሳችን መንፈስ ሊሆነን ይገባል የሚለው ነው የወሰድሽው ማለት ነው። በጣም አመሰግናለሁ።
ሌላ አዳራሽ ውስጥ የተገኙ አቶ ስዩም በረደድ የተባሉ ተሳታፊም የተሰማቸውን አካፍለውኛል።
በመጀመሪያ በስልጣን ላይ ያሉ የአንድ አሜሪካ ፕሬዚዳንት ኢትዮጵያ መጥተው መጎብኘታቸው ትልቅ ጉዳይ ነው። ግልጽ የሆነ ውይይቶች እንዳደረጉ ነው እዛ ላይ የተሰማሁት። ሌላው የተለያዩ መልእክቶች ያስተላለፉበት አጋጣሚ ስለነበር በተለይ የሁለትዮሽ ንግድ ላይ፣ በዲሞክራሲ እድገት ላይ፣ እንደዚህ አይነት ነገሮች ላይ የተወያዩ እንደሆነ ገምቻለሁ። የሁለቱን ሀገሮች እርግጥ በጣም የዘገየ ቢሆንም 112 ዓመት ቢሆን ጉብኝቱ ያለውን ግንኙነት ያጠናክራል የሚል እምነት አለኝ። ኢትዮጵያ በተለየ አይን የምትታይበትም አጋጣሚ አለ። ምክንያቱም የኢትዮጵያና የአሜሪካ ግንኙነት በጣም ዘርፈ ብዙ ነው። በእኔ ግምት በንግድ ላይ ያለው ገና ነው፣ ገና አላደገም። ሌሎች ጉዳዮች ላይ የፖለቲካ ለሰብአዊ መብት ጉዳዮች ላይ አሁን በዚህኛው በዛሬው ዕለት ባደረጉ ንግግር ላይ እንዳሉት በሂደት ላይ እንዳለ አይነት የተረዱ ነው ይመስለው። ግን ራሷ አሜሪካም በረዥም እድሜ በዲሞክራታይዜሽን ላይ ብትኖርም በሂደት ላይ ያለች ሀገር ነች እና ከኛ እንማር የሚለውን መልእክት አስተላልፏል። ለአጠቃላይ ለአህጉሩንም ያደርጉት መልእክት ወጥ የሆነ መልእክት ትልቅ ለውጥ ያመጣል የሚል ግምት በጣም በተለየ መልክ የቀጠለ ነው ብዬ ነው እና ዋናው ነገር ግን የሁለትዮሽ ግንኙነቱ የጠናከረ ይሆናል ከአሁን በኋላ ያለው ይቀጥላል የሚል እምነት ነው ያለ። እሱን መልእክት ነው የተረዳው።
በጣም አመሰግናለሁ ጌታ።
በዛሬው ዕለት ደግሞ ትናንትና ከትናንት ወዲያ የሰሙትን እያስታወሱ የነገሩኝም ነበሩ።
የወንድሜን ስም አልበል።
አቶ ዳዊት
ሰሞኑን ያው የአሜሪካው ፕሬዚዳንት ባራክ ኦባማ እዚህ ሀገር ተገኝቶ ንግግር አድርገው ነበረ ሁለት ቦታዎች። እነዚህ ንግግሮች ተከታትለ ነበር?
አዎ ተከታትያለኝ።
ካነሳቸው ነጥቦች አኳያ ንገር፣ ምንድን ነው የሚሰማህ?
ጥሩ ነው። ፊትም ያው ለኦባማ ትልቅ ክብር አለኝ። መወደው መሪ ነው ከብዙ አንግሎች አንጻር ማለት ነው። ያው በተናገራቸው ንግግሮች ማል ብዙ ነገሮችን ስለዳሰሰ ደስ ብሎኛል። በመጀመሪያ ቀን ከማይሆን ነገር ከመስማት የተነሳ ሌላ ማለት ትንሽ የሚያስከፋ ነገር ተናግሯል ብዬ አስቤ ነበር።
ምን ለምሳሌ?
ማለት ያው የኢትዮጵያን ዲሞክራሲ በተመለከተ ያው 100% ማለት አም ፕራውድ ኦፍ ዩ ብሎ ሲናገር ያው በምርጫው ጋር በተያያዘ ስለመሰለኝ ያው ትንሽ ቅሬታ ተሰምቶኝ ነበር። ዛሬ ስሰማው ግን ያው ድህነት እንዳሷል አጠቃላይ ዊ እያለ ነበር ሲያወራ ነበረ። አሜሪካን ዘግነትን ብቻ ሳይሆን አጠቃላይ ዊ አፍሪካንስ እያለ ሲያወራ ስለነበረ አጠቃላይ የእኛ ኑሮ ውስጥ ሆኖ በተለይም ወጣቱ ምን ያክል ኃይል ምን ያክል ጉልበት መሆን እንደሚችል ለአፍሪካ እድገት አስተዋጽኦ እንዳለው ያው እነዚህ ነገሮች ስለደሰሰ ጥሩ ዳሶታል ብዬ አስባለሁ። በተለይም ደግሞ ያው ዲሞክራሲን በተመለከተ ስለ አፍሪካ መሪዎች የተናገረው ነገር ደስ ብሎኛል። ማለት ማንም ሰው እስከ ህይወቱ ዘለቄታው ድረስ መሪ ሆኖ መቆየት የለበትም። ለምን እንደሆነ እንደውም አይገባኝም ብሎ እስከ መሳቅ ድረስ ደርሶ ነበርና በራሱ ምሳሌ አድርጎ እስከ መናገር ድረስ እኔም ያው አሁን ገና ትኩስ ነኝም ፕሪቲ ማች ኢነፍ ነው ያለው። ግን ቢሆንም ያው አይ ካንት በኮንስቲቱሽናችን መሰረት አይ ካንት ስለዚህ መልቀቅ አለብኝ የሚለውን ምሳሌ እና የአፍሪካ መሪዎችም ይህን እንዲተገብሩ ስለተናገረ ያዛ ላይ ደስ ብሎኛል።
የእኔ ወንድም ስምህ
ዮሴፍ እባላለሁ።
ፕሬዚዳንት ኦባማ እዚህ ሀገር ከመጡ በኋላ ሁለት ዋና ዋና ንግግሮች አድርገው ነበረ። በዚያ ንግግር የተሰማ ምንድን ነው? ወጣት ስለሆንክ ነው አንተ ምል ይቅርታ።
ኦኬ። አዎ ፕሬዚዳንት ኦባማ በጣም ነው ኢምፕረስ ያደረገኝ። ብዙ ኢሹዎችን አድሬስ አድርጓል። ከነዛ መሀል አሁን የአፍሪካ ኢኮኖሚ እያደገ ነው፣ አሁን ከኤድ አልፈን አንድ ላይ መስራት የምንችልበትን ስቴጅ ላይ ነው ያለ ነው ትሬድ ኢንቨስትመንቱ ጥሩ እየሆነ ነው። ሌላው ዲሞክራሲ ላይ ያነሳው በተለይ በጣም ተጭኖ ሲያወራ የሰማሁት ዲሞክራሲ ኢስ ኖት ፎርማል ኢሌክሽን ብቻ መካሄድ ኢስ ኖት ዲሞክራሲ።
በመደበኛ ደረጃና በተወሰኑ ዓመቶች ምርጫ ማካሄዱ ብቻ ዲሞክራቲክ አያሰኝም ወይም ዲሞክራሲያዊ ስርዓት መመስረት ማለት አይደለም።
አዎ፣ ኢቨን እኛ እንኳን እኛ አሜሪካኖቹ እንኳን ብዙ ስቴጅ አልፈን ነው እዚህ ዲሞክራሲ ላይ የደረስነው። በጣም አሪፍ ነው እሱ። ሌላው የአፍሪካ ሊደሮች
መሪዎች
ላይፍታይም ለምን መምራት እንደሚፈልጉ አይገባኝም ያለው በጣም ትክክለኛ ነው።
የተባበሩኝን ሁሉ እያመሰገንኩ እሰናበታለሁ። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ35 ያመለክታል። የስቱዲዮ ሰዓታችን የሰዓቱን ዋና ዋና የዓለም ወሬዎች
በኢትዮጵያ እስር ቤት የሚገኙት የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ በተሻለ ሁኔታ መያዛቸውን የአገሪቱ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም ገለጹ። የዩናይትድ ስቴትስ ምክር ቤት አባላት ከኢራን ጋር የተደረገውን ዓለም አቀፍ የኒውክሌር ስምምነትን ለመመርመር በሚያደርጉት ጥረት ሌሎች የምክር ቤት አባላት ዛሬ ከከፍተኛ ባለሥልጣኖች ለመስማትና ጥያቄ ለማቅረብ እድል ያገኛሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ፣ የመከላከያ ሚኒስትር አሽ ካርተር፣ ኤነርጂ ሚኒስትር ኤርነስት ሞኒዝ እና የኢታማዦር ሹሞች ጥምረት ሊቀመንበር ጀነራል ማርቲን ደምሲ በሕግ መወሰኛው ምክር ቤት ፊት ቀርበው ለማብራራት ተዘጋጅተዋል። ከኢራን ጋር የተደረገው የኒውክሌር ስምምነት በአሜሪካ ጥቅም ላይ እና በመካከለኛው ምስራቅ የወታደራዊ ኃይል ሚዛን ላይ በሚኖረው አንደምታ ላይ ያተኮረ ይሆናል። የሀገሪቱ ምክር ቤት ከኢራን ጋር የተደረገውን ስምምነት ለመመልከት የ60 ቀናት ጊዜ ያለው ሲሆን የቀሩት 7 ሳምንታት ገደማ ናቸው። የውጭ ጉዳይ ሚኒስትር ጆን ኬሪ ከአሜሪካ ከኢራን ጋር የተደረገውን ዓለም አቀፍ የኒውክሌር ስምምነት ካልተቀበለች ኢራን ካለምንም ቁጥጥር የኒውክሌር መሳሪያ ልትሰራ ትችላለች ሲሉ ትላንት ለሕግ መምሪያው ምክር ቤት የውጭ ጉዳይ ኮሚቴ አስገንዝበው ነበር።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ዘገባ ነው የምናልፈው። ሳምንታዊ ቅንብር ዴሞክራሲ በተግባር የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ከትላንት በስቲያ ሰኞ በአፍሪካ ህብረት ዋና ጽህፈት ቤት አዳራሽ ተገኝተው ያሰሙት ንግግር ሰፊና ብዙ ርዕሶችን የሸፈነ ነው ይላል ዲሞክራሲ በመንደርደሪያው። ስለ ዲሞክራሲ አስፈላጊነት፣ ሽብርተኝነትን በጋራ ስለመዋጋት፣ ስለ አካባቢ ደህንነት ጥበቃ በስፋት ተናግረዋል። በተለይ አገሪቱ ውስጥ እንደ ነቀርሳ በሽታ ስር ሰዶ ህዝቦቿ በከፍተኛ ደረጃ እየደህዩ ስላለውም የሙስና ወይም እያደህየ ስላለው የሙስና ችግር አውስተዋል። የምሽቱ ዲሞክራሲ በተግባርም ፕሬዚዳንት ኦባማ ስለ ሙስና ያደረጉትን ንግግር በምጣኔ ሀብት ባለሙያ ያስተነትናል። አዘጋጅና አቅራቢው ሰለሞን ክፍሌ ነው።
Nothing will unlock Africa's economic potential more than ending the cancer of corruption.
አፍሪካ በመጣኔ ሀብት የታደለች ቢሆንም እንደ ካንሰር የሚመዘምዛትን የሙስና በሽታ ከስሩ መንግላ ካላስወገደች በቀር ጥቅም ላይ መዋል አትችልም።
ፕሬዝደንት ኦባማ በአፍሪካ ህብረት ካደረጉት አብይ ንግግር አንዱ ነው። በእርግጥ ችግሩ የአፍሪካ ብቻ አይደለም ያሉት ሚስተር ኦባማ የሙስና ችግር ከአህጉሪቱ ጋር ንግድ የሚያካሂዱ አገሮችም ጭምር እንደሆነ አስረድተዋል። የፕሬዝደንቱን ንግግር አድምጠው እንዲገመግሙልኝ የጋበዝኩት ዶክተር ጌታቸው በጋሻውን ነው። ዶክተር ጌታቸው በጋሻው በሃርፐር ኮሌጅ የኢኮኖሚ መምህርና ሊቀመንበር ናቸው። ዶክተር ጌታቸው እስቲ ይህን ከሚስተር ኦባማ ንግግር ባጭሩ የተወሰደውን ክፍል ያድምጡና አስተያየቱን ይሰጣሉ።
መልካም፣ ለእድሉ በጣም አመሰግናለሁ።
And you are right that it is not just a problem of Africa, it is a problem of those who do business with Africa. It is not you.
Musna la Africa yetelayna addis neger aidellem. Be United States chemro behullum yalem kifi yalle chigir no. Zi ba Africa gin be billionoch dollar yemigemmet lezi egoch sira fetara hospital na timirtbet magambia liul yemichil genzeb yabaknal. Nam አንድ ሰው ንግድ ለመጀመር ይሁን ትምህርት ቤት ለመገንባት ጉቦ ለመንግስት ባለስልጣን ለመክፈል ከተገደደ ያ አፍሪካዊ ባህል አይደለም።
ይህን ነበር ያሉት አደመጡት ዶክተር ጌታቸው?
በደንብ ልብ ብዬ አድምጫለሁ።
እንግዲያው ይቀጥሉ።
መልካም። ፕሬዚዳንት ኦባማ በጣም ጥሩ ንግግር አድርገዋል። እንዴት አፍሪካን ሊጎዱ እንደሚችሉ አሳይተዋል። ይሄ ሙስና በተለይ እንግዲህ ትኩረቱ እዛ ላይ ስለሆነ በሶስት ዋና ዋና መንገዶች አገሮችን ሊጎዳ ይችላል። አንደኛው ቀጥታ የኢኮኖሚ እድገት እና የቢዝነስ አሰራርና አፈጻጸም ላይ ትልቅ አሉታዊ ጫና ይኖረዋል። ሁለተኛው ደግሞ በህዝቦች ገቢ አከፋፈል፣ የንብረትና የገቢ አከፋፈል እና የህዝቦች እኩልነት ላይ እንደገና ሌላ አሉታዊ ተጽዕኖን ይኖረዋል። ሶስተኛው በአጠቃላይ የመንግስት አሰራርና ከዛም ጋር ተያይዞ በህዝብ ወይም ሂዩማን ዲቨሎፕመንት ወይም የሰው ኃይል እድገት ላይ ትልቅ አሉታዊ ጫናን ይኖረዋል። እና እንግዲህ እሳቸው በሚሉት ይሄ ሙስና በአፍሪካ ብቻ የተወሰነ ሳይሆን ከነኚህ ከአፍሪካ አገሮችም ጋር ቢዝነስ የሚሰሩ ወይም መንግስት ለመንግስት እንኳ የእርዳታ አሰረጫጨቶች ላይ ጉቦ የሚከፈልና ወይም ከሚሰጠው ላይ የሚነሳ ከሆነ አገርን ይጎዳል፣ ያጫጫል እና የአፍሪካዊም ባህል አይደለም ነው። ጥሩ መልእክት የሰጡ ይመስለኛል በዚህ ረገድ።
መልካም። እንደገና ወደ ፕሬዚደንቱ ንግግር ልመለስ ዶክተር ጌታቸው።
Only Africans can end corruption in their countries. As African governments commit to take action, the United States will work with
ሙስናን ከሀገራቸው ማስወገድ የሚችሉት አፍሪካውያኑ ራሳቸው ብቻ ናቸው። የአፍሪካ መንግስታት እርምጃ ለመውሰድ ቁርጠኞች ከሆኑ ዩናይትድ ስቴትስ አብራቸው ትሰራለች። ህገወጥ የገንዘብ ዝውውርን ለመዋጋት መልካም አስተዳደርን በመገንባትና ህግና ስርዓትን በማስፈኑ ጥረት ታግዛለች።
ፕሬዚደንቱ ይህን ነበር ያሉት። እስቲ በዚህም ላይ ያለውን አስተያየት ያጋሩን።
መልካም። በተለይ አሁን እሳቸው የሚሏቸውን ነገሮች ይህ ህገ ወጥ የገንዘብ ዝውውር በተለይ በዚህ ጊዜ ደግሞ የታወቀ እና የተከበረ ኢንስቲትዩሽን ወይም መዋቅር አለ፣ ግሎባል ፋይናንሻል ኢንቴግሪቲ የሚባል። እያንዳንዱ የአፍሪካ አገር ህገ ወጥ በሆነ መንገድ እንዴት አድርጎ ገንዘብን ወደ ውጪ እንግዲህ ማለት እነኚህ ሙሰኛ የመንግስት ባለስልጣናት እንዴት አድርጎ የሀገርን ንብረት ወደ ውጪ እያወጡ ያሉበትን የሚያሳይ ነው። በደረጃም ያስቀምጣል። በአፍሪካ ደረጃ ናይጄሪያ አንደኛነቱን ስትወስድ፣ ሁለተኛ ኢትዮጵያ ከፍተኛ ከ12 ቢሊዮን ዶላር በላይ እስከ 2009 ዓ.ም ድረስ ማለት አንድ 5 ዓመት በፊት ማለት ነው። አሁን ከዛ ሊበልጥ ይችላል። እንደዚህ እያደረገ ይሄ 12 ቢሊዮን እንኳ ብንወስደው ከአገሪቱ አመታዊ በጀት የመንግስት አመታዊ በጀት እጥፍ እየሄደ ያለ ነው ማለት ነው። የኢትዮጵያ መንግስት ለ2 ዓመት ሊያስተዳድር የሚችል ያህል ንብረት ወደ ውጪ እየወጣ ነው ማለት ነው። በአንድ በኩል ህዝብ እየቆረቆዘ ህዝብ ሊጠቀምባቸውና ማደግ ያለባቸው የኢኮኖሚ ዘርፎች ወደ ኋላ እያሉ፣ የመንግስት ፕሮግራሞች ህዝብን የሚረዱ ፕሮግራሞች እያነሱ ዝም ብሎ በሌሎች እነኚህ ኪክባክስ የሚባሉ ወይንም ደግሞ ከውጪ ተኮናታሪዎች ጋር በመዋል ጉቦዎችን እያገኙ ቀጥታ ወደ ህዝቡ የኑሮ መሻሻል ላይ ሊያመለክቱ በማይችሉ የህንጻና የመንገድ ምናምን የመዝናኛ ቦታዎችን መስራት ላይ እና የኢኮኖሚ አድጓል የሚባል እያሰኙ ግን በሌላ በኩል ህዝብን እያቆረቆዙ የሚሄዱ የአሰራር መንገዶችን የሚያመጣው ይሄ ሙስና ነው። እና እንደዚህ አይነት ነገር አንዱ ሊቀረፍ የሚችለው ሙስና ሲወገድ ነው። ሙስና ከተራ ቢዝነስ ጀምሮ እስከ መንግስት ከፍተኛው ስልጣን ድረስ ይሄዳል። ይሄንን ገሬው ነው ይሄንን ሊቀይር የሚችለው ነው የሚሉት። እውነት ነው። ህዝቡ መንግስቱን የሚቆጣጠርበት መንግስት ለህዝብ ጥቅም ሊውሉ የሚችሉ ነገሮች ላይ ለመስራት እንዲችል፣ በዚህ ምክንያት ሁሉን አቀፍ ሁለገብ የኢኮኖሚ እድገት፣ ሁለንተናዊ የኢኮኖሚ ማህበራዊ እድገት እንዲመጣ ለማድረግ የአሜሪካ መንግስት በዚህ ይተባበራል ነው የሚሉት። እና ይሄ ትክክለኛም ነገር ነው።
ዶክተር ጌታቸው የገንዘብ ዝውውሩን በተመለከተ እንዋጋለን ካሉ ፕሬዚደንቱ 12 ቢሊዮን የህዝብ ሀብት መውጣቱ ከተረጋገጠ ለምን እርምጃ ሲወስዱ አልታየም ይላሉ እስካሁን?
እንግዲህ አንዱ ችግር ምንድነው? ፕሬዝዳንት ኦባማ አፍሪካ ውስጥ እየሄዱ ጥሩ ንግግሮችን ያደርጋሉ። ጥሩ መሰረተ ሐሳብ ያላቸውን የዴሞክራሲ የመልካም አስተዳደርን ነገሮች ይናገራሉ። ግን ያ ደግሞ በተግባር ሲተረጎም አናይም። አሁን ለምሳሌ አሁን እዚሁ አፍሪካ አንድነት ወር ዩኒየን ውስጥ የተናገሩት እና ከአቶ ኃይለ ማርያም ጋር ያደረጉት የፕሬስ ኮንፈረንስ በጣም የሚለያዩ ናቸው። አሁን ይሄንን ምርጫን ለምሳሌ 100% ሰርቆ ያሸነፈ መንግስት ተቃዋሚዎችም ያሰረና የገደለ ያግሏላን መንግስት ዴሞክራቲክሊ የተመረጠ መንግስት ነው ብሎ እዛው ቆሞ ሲናገሩ ያሳፍራል። በእርግጥ በተግባር እነኚህ አገሮች ሰብአዊ መብት እንዲያከብሩ፣ መልካም አስተዳደር ሀገርን እንዲመሰርቱ፣ ሙስናን እንዲቃወሙ እየተከታተሉ ነው ወይ በሚባልበት ጊዜ ብዙ ነገር እንግዲህ ሊቸግራቸው ይችላል። ግን እያደረጉ አይደለም። እነኚህ ሰዎች ሀብታቸውን ከኢትዮጵያ የሚዘርፉትን ሀብት አምጥተው እዚሁ አሜሪካ ውስጥ እኮ ነው እያስቀመጡ ያሉት። እዚሁ አሜሪካ ውስጥ እኮ ነው ብዙ ቢዝነሶችን እየሰሩ ብዙ ሪል ስቴት ማለት ህንጻዎችን ሁሉ እየገዙ ያሉበት እነኚህ ሀብት ዘራፊዎች። በእርግጥ እንግዲህ ሌላ ጥቅም አላቸው የሚመለከቷቸው ነገሮች። ከእነኚህ መንግስቶች ጋር ሆነው ሽብርተኝነትን እዋጋለሁ በሚል ያንን በማስቀደም ግን አገርና ህዝብ ላይ የሚደርሱትን ጉዳቶች በተግባር እየተቃወሙ ወይም እንዲስተካከል እየረዱ አይደሉም።
በመጨረሻም ለሙስና ፍቱኑ መድኃኒት ትምህርት ላይ መዋለ ንዋይ መመደብ መሆኑን መክረዋል ፕሬዚደንት ኦባማ በንግግራቸው። በትምህርት ላይ መዋለ ንዋይ የሚመድቡቱ የአፍሪካ መንግስታት የህዝቦቻቸውን ኑሮ እንዳሻሻሉ ታሪክ አረጋግጧል፣ ያን ተከተሉ ያሉ መሰለኝ ፕሬዚደንቱ። በዚህ ላይ የእርስዎን አስተያየት ሰምተን አበቃለሁ ዶክተር ጌታቸው።
ለሁሉም አገር ደሃ ሀብታም፣ ትንሽ ወይም ትልቅ አገር ዋናው የህብረተሰብ እድገት የሚመጣው ከትምህርት ጋር በተያያዘ መንገድ ነው። ጥሩ መንግስት ትምህርትን ያስፋፋል። ጥሩ መንግስት ትምህርት ለሁሉ እንዲዳረስ ያደርጋል። ይሄ በዓለም የታየ ነገር ነው። ለምሳሌ በሁለተኛው ዓለም ጦርነት አውሮፓ ስትወድም ስትደቅ በአጭር ጊዜ ነው ለመነሳት የቻለችው። ምክንያቱም የተማረ የህዝብ ኃይል ያላት በመሆኗ ነው። እንግዲህ በአንድ በኩል የተማረ ህዝብ ለአንድ አገር ኢኮኖሚ በጣም አስፈላጊ ሲሆን፣ በሌላ በኩል ደግሞ ይሄን መጥፎ አገዛዞችንም የሚያመጡት እነኙ የተማሩ ሰዎችና ግለኞች በእርግጥ በቅንነት ህዝብን ለማገልገል የተማሩ ሰዎች ሳይሆኑ ራሳቸውን ለመጥቀም የፈለጉ የተማሩ ሰዎችም የዚህ ጉዳይ ተካፋዮች ይሆናሉ። ዋናው ነገር በትምህርት ላይ የሚያተኩር መንግስት ከመሰረቱ ደግሞ ጥሩ ልብ ለአገርና ለህዝብ ይኖረዋል እና የተማሩትን ሰዎች በመደገፍ ጥሩ አስተዳደር እንዲኖር፣ ሰብአዊ መብቶችና ዴሞክራሲያዊ መብቶች፣ ኢኮኖሚክ መብቶች በሙሉ እንዲከበሩ የሚያደርግ ከሆነ አገር በአንድ ጊዜ በሁሉም መልክ በተለይ መሰረት ባለው መንገድ ድሃውን ከድህነት በማውጣት መለስተኛ ገቢ ያለውን ክፍል በማብዛት እድገት ሊመጣ ይችላል ብዬ አምናለሁ።
ዶክተር ጌታቸው በጋሻው በሃርፐር ኮሌጅ የኢኮኖሚ መምህርና ሊቀመንበር፣ ለጊዜው በጣም አመሰግናለሁ።
እኔም እጅግ አመሰግናለሁ።
ደግሞ ሳምንታዊው ሴቶችና ቤተሰብ ይቀርባል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ በኬንያና በኢትዮጵያ እንዲሁም በአፍሪካ ህብረት ጽህፈት ቤት ባደረጉላቸው ንግግሮች በሴቶችና ልጃገረዶች የትምህርት ዕድል መስፋፋት አስፈላጊነት አስምረው ተናግረዋል። በንግግራቸው ዙሪያ አስተያየት እንዲሰጡ በኢትዮጵያ የሴቶች የትምህርት መዳረስ ላይ የሚሰራ የአፍሪካ ሴት የትምህርት ባለሙያዎች መድረክ ስራ አስኪያጅ ወይዘሮ ሮማን ደገፋን ቆንጅታዬ አነጋግራለች። ቀጥሎ ይቀርባል።
Africa is the beautiful, talented daughters who are just as capable as Africa's sons. And as a father,
Africa, ልክ እንደ ወንዶቹ ልጆቿ ችሎታ ያላቸውና ቆንጆ ሴት ልጆች አሏት። እኔም እንደ አባት ሁለቱ ሴቶች ልጆቼ ልክ እንደ ማናቸውም ወንድ ልጅ ህልማቸውን እውን ለማድረግ እኩል ዕድል ሊኖራቸው ይገባል የሚል ጽኑ እምነት አለኝ። ይህ ደግሞ የአፍሪካ ሴቶች ልጆችም ጭምር ሊያገኙት የሚገባ ዕድል ነው።
ፕሬዚደንት ባራክ ኦባማ በስልጣን ላይ ያለ የአሜሪካ ፕሬዚደንት ኢትዮጵያን፣ ኬንያን እና የአፍሪካ ህብረትን በመጎብኘት የመጀመሪያ የሆኑበትን ታሪካዊ ጉዟቸውን አጠናቀው ተመልሰዋል። በሁለቱ ሀገሮችና በአህጉራዊው ህብረት ባደረጓቸው ንግግሮች በበርካታ ቁልፍ ጉዳዮች ላይ አትኩረዋል። አፍሪካ የህዝቧ ግማሽ የሆኑትን ሴቶች ሳትይዝ እድገቷ ሊፋጠን እንደማይችል አብዝተው ሲያስገነዝቡ ቆይተዋል። በአፍሪካ ህብረት ከተናገሩት እንስማ።
I was saying in Kenya, nobody would put out a football team and then just play half the team.
ኬንያ ውስጥ እንደተናገርኩት የእግር ኳስ ቡድን አሰልፎ ግማሹን ተጫዋች ብቻ ግጥሚያው ውስጥ የሚያስገባ አይኖርም። ትርፉ መሸነፍ ነው። ልክ እንደዚያው ለሁሉም የትምርት እድል ማዳረስ ይገባል። ግማሹን መተው አይቻልም። ወጣት ሴቶቹን ማለቴ ነው።
ዩናይትድ ስቴትስ ለሴቶችና ልጃገረዶች ጤናና ትምህርት መዳረስ በመታደርገው ጥረት ባለቤታቸው ሚሼል ኦባማ አዲስ ዓለም አቀፍ ዘመቻ በመምራት ረገድ እየረዱ መሆናቸውንም ፕሬዝደንቱ ገልጸዋል።
The single best indicator of whether a nation will succeed is how it treats its women.
አንድ ሀገር በስኬት የምታድግ ለመሆኗ ከሁሉም የሚበልጠው ተቋሚ የሴቶች አያያዟ ነው። ሴቶች ጤናቸው ሲጠበቅ የትምህርት እድል ሲያገኙ ቤተሰብ ይጠነክራል። ማህበረሰቦች በተሻለ ይበለጽጋሉ። ልጆች በትምህርታቸው ይበረታሉ። አገሮች ይበልጡን ይበለጽጋሉ።
በ34 የአፍሪካ ሀገሮች የሴቶችን የትምህርት እድል ለማጎልበት የሚሰራ አህጉር አቀፍ ድርጅት በእንግሊዝኛ አህጽሮቱ ፋዌ የኢትዮጵያ ቢሮ ዋና ስራ አስኪያጅ ወይዘሮ ሮማን ደገፋ በፕሬዝደንቱ ንግግር ዙሪያ አስተያየታቸውን እንዲሰጡን ጋብዣለሁ። ወይዘሮ ሮማን በመጀመሪያ መስሪያ ቤታቸውን በማስተዋወቅ ይጀምራሉ።
ፋዌ ፎረም ፎር አፍሪካን ዊመን ኤጁኬሽናሊስትስ 25 ዓመት በፊት በናይሮቢ ኬንያ በአምስት የአፍሪካ ሴት ትምህርት ሚኒስትሮች የተቋቋመ የሴቶች ልጆችን ትምህርት ተሳትፎ በስራ ተጾታ ዙሪያ ያለውን ትስንት ክፍተት ለማጥበብ የተቋቋመ ነው። በሴት አፍሪካ ትምህርት ሚኒስትሮች ከመስራቶች መካከል አንዷ የቀድሞዋ ትምህርት ሚኒስትር ወይዘሮ ገነት ዘውዴ እሳቸው ናቸው። በአሁን ሰዓት ፋዌ 34 አፍሪካ አገሮች አለ። በ1994 ወይም 84 በኢትዮጵያ አቆጣጠር ናይሮቢ ኬንያ ላይ ነው ያቋቋሙት። እኛ ጋር ደግሞ ወደ ኢትዮጵያ ያመጡ ከሁለት ዓመት በኋላ በ1994 በፈረንጆቹ በፈኛ 86 ትምህርት ሚኒስቴር ግቢ ውስጥ እንግዲህ ቢሮ ሰጥተው አቋቁመው በሴት ትምህርት ባለሙያዎችን በአባልነት በማስተባሰብ በቁሳቁስ በሰው ኃይል ራሱን ሲያደራጅ በኋላ የራሱን ቢሮ ተከራይቶ ከትምህርት ሚኒስቴር ግቢ ውስጥ ወጥቶ መንቀሳቀስ የጀመረውና የቆመለትን የሴት ትምህርት ትምህርትን የማራመድን ሁኔታ በቀጥታ ወደ ቆመለት ዓላማ ለመግባት ቢሮ ተከራይቶ የመጀመሪያ ስራውን ሲጀምር በአምባሳደርስ ገርል ስኮላርሺፕ ፕሮግራም AGSP በዩኤስአይዲ ዋሽንግተን የቀድሞ ፕሬዚዳንቶች ኢኒሽቲቭ በኤአይኢ አፍሪካ እንግሊሽ ኢኒሽቲቭ በዛ የመጀመሪያው በሰብሳሃራ ኢትዮጵያ ውስጥ በአጠቃላይ ይህንን የአምባሳደርስ ገርል ስኮላርሺፕ ፕሮግራም በማስፈጸም ነው ስራውን የጀመረው ማለት ነው። ዘርፈ ብዙ የሆኑ ስራዎችን ነው የምንሰራው።
እርግጠኛ ነኝ
ለማራመድ እና ያለውን የስራ ጾታ ክፍተት በትምህርት ዙሪያ ለማጥበብ በሚደረገው ጥረት አቅም የፈቀደውን በሙሉ የገንዘብ አቅም ካልገታን በስተቀር አት ኦል ሌቭል ነው ማንዴታችን በትምህርት ዙሪያ በሴቶች ትምህርት ዙሪያ እና እንሰራለን።
እንግዲህ ወይዘሮ ሮማን ለዚህ ውይይት ዛሬ የጋበዝኩትም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኢትዮጵያና በኬንያ ታሪካዊ ጉብኝት አድርገው ተመልሰዋል። በሁለቱም ሀገሮች እንዲሁም በአዲስ አበባ በአፍሪካ ህብረት በተለያዩ የአህጉሪቱ እንዲሁም ሁለቱን ሀገሮች በተመለከቱ ጉዳዮች ዙሪያ ሲነጋገሩ ንግግር ሲያደርጉም ቆይተዋል። ሰሞኑን እየዘገብንበት ነው። በሴቶችና ልጃገረዶች ደህንነት፣ ጤና፣ ትምህርት ዙሪያም ብዙ ተናግረዋል። እንስማ።
We come to see that some traditions are good for us. They keep us grounded. But that in our modern world other traditions set us back.
አንዳንድ ባህላዊ ልማዶች ይጠቅሙናል፣ መሰረታችን እንዳንለቅ ይረዱናል። አንዳንድ ልማዶች ደግሞ በአሁኑ ዘመን ጎታች ይሆናሉ። የአፍሪካ ሴቶች ልጆች አካላቸው በግርዛት ሲቆራረጥ በ9ና 10 እንዲሁም 11 አመታቸው በግድ ሲዳሩ
ፕሬዚደንት ኦባማ በአፍሪካ ህብረት ከተናገሩት የወሰድነው ነው። ግርዛትን አስመልክተው ከዛ ብንጀምር ሴቶችን ልጆች የሚጎዱ መወገድ ካለባቸው ባህላዊ ልማዶች አንዱ እንደሆነ ነበር ያሳሰቡት። የእናንተ መስሪያ ቤት ፋዌ በግርዛት ዙሪያ ምን ስራዎችን ነው የሚሰራው?
በእርግጥ በቀጥታ በእንደዚህ አይነት ዙሪያ የሚሰሩ ድርጅቶች አሉ። እንደነ ከንባታ ሚንቲ ገዝሜ፣ ሌሎችም አቻብረን በጋራ እንትምላቸው ነገሮች አሉ። ግን በቀጥታ ባይሆንም ይሄ ራሱ አንዱ ለሴቷ ልጅ ትምህርት እንቅፋት ነው። የእድሜ ጋብቻ፣ ግርዛት ጎጂ ባህሉ እስከሚባሉት አንዱ ነው። ይሄ እነዚህን በአዌርነስ ይሄ ጀንደር ቤዝ ቫዮለንስ እነዚህን በተመለከተ ከማህበረሰቡ ጋራ የእኛ ስኮለርሽፕ ተጠቃሚ የሆኑት ማህበረሰቦች ጋራ ማለትም ወላጆች፣ የአካባቢ ታዋቂ ግለሰቦች፣ ፕሮጀክት የምንተገበርባቸው አካባቢ ማለት ነው። እነዚህ አካባቢዎች ላይ ሁሉ ከማህበረሰቡ ጋራ የምንወያይበትና አቋም ሁሉ የሚወስዱበት ሁኔታ አለ። እንደ አንድ ጎጂ ድርጊት እና ለሴቶች እክል ፈጣሪ እንደመሆኑ የአመለካከት ለውጥ እንዲመጣ ካሉት ከአቻ ሲቪል ሶሳይቲ ጋራ አብረን በጋራ የምናደርግበት ነው። ለምሳሌ ኔዋ ኔትወርክ ኦፍ ኢትዮጵያን ዊመን አሶሲሽን አባል ነን። በጋራ ይሄ ነገር እንዳይሆን መንግስትም ትኩረት ሰጥቶ የሚንቀሳቀስበት ጉዳይ ነው። በአሁኑ ሰዓት ጀንደር ኢዝ ኖ ሞር የአንድ ሰው ጉዳይ የሀገር ጉዳይ ነው ብሎ መንግስትም ተቀብሎት አስፈላጊውን ሁሉ የሚያደርግበት ነው። በጤና ጥበቃም ሌላውም እና ትምህርት ሚኒስቴርም እንደዚሁ እኛ በትምህርት ላይ እንደመስራታችን ከትምህርት ሚኒስቴርም ጋራ በጋራ እነዚህ ነገሮች ላይ እንሰራለን።
ከወይዘሮ ሮማን ደገፋ ጋር የተጀመረው ውይይት አላበቃም። ለአሁኑ እንግዳችን እናመሰግናለን። በሚቀጥለው ሳምንት ፕሮግራም ይቀርባል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሽብርተኛው ቡድን ቦኮ ሀራም ናይጄሪያና ካሜሩን ውስጥ የሚያካሂደውን ጥቃት አባብሶ ቀጥሏል። በተከታታይ አጥፍቶ ጠፊ የቦምብ ጥቃቶች አድርሶም በመቶዎች የተቆጠሩ ሰዎች ገድሏል። ከትናንት በስቲያ እሁድ እድሜዋ ግፋቢል 10 ዓመት ቢሆን ነው የተባለች አንዲት ታዳጊ ልጅ ሰሜን ምስራቅ ናይጄሪያ ውስጥ ቦምብ አፈንድታ 19 ሰዎችን ስትገድል ብዙዎች ቆስለዋል። ቦምቡን ያፈነዳችው ዮቤ ክፍለ ሀገር ዳማቱሩ ከተማ በሚገኝ ህዝብ የበዛበት ገበያ ነው። ተጠርጣሪዋ ፍንዳታውን ያደረሰችውም የደህንነት ሰራተኞች ገበያው በራፍ ላይ የሚገባውን ሰው እየፈተሹ ሳሉ መሆኑን ርዕሰ አንቀጹ በመዘርዘር ይጀምራል። ጥቃቱን ያደረስኩ እኔ ነኝ ያለ ወገን ባይኖርም ቦኮ ሀራም ነው የሚጠረጠረው። በዚያው ቀን ካሜሩን ውስጥም ማሮዋፕ የምትባል ከተማ ውስጥ አጥፍቶ ጠፊ ቦምብ ፍንዳታ ደርሶ በርካታ ሰዎች ተገለዋል። ከዚያ ቀደም ብሎም አለ ርዕሰ አንቀጹ ሲቀጥል፣ ቦኮ ሀራም በዚያው የካሜሩን ከተማ ባሩማር በሚባል የመኖሪያ አካባቢ በዋናው ገበያም የአጥፍቶ ጠፊ ጥቃቶችን አድርሷል። በሰሜኗ ናይጄሪያ ጎምቤ ከተማ በሁለት የአውቶቡስ ጣቢያዎች በርካታ ቦምቦችን አፈንድቷል ብሏል። ርዕሰ አንቀጹ ሀተታውን ሲቀጥል ዩናይትድ ስቴትስ እነዚህን ቦኮ ሀራም በያለበት የሚያደርሳቸውን አሰቃቂ ጥቃቶች በጠቅላላ ታወግዛለች ካለ በኋላ ልጆችን በአጥፍቶ ጠፊ ቦምብ አፈንጂነት የመጠቀሙ ሕሊና ቢስ አድራጎት የቡድኑን አረመኔያዊነት የሚያሳይ ነው ብሏል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር ቦኮ ሀራምን ድል ለመምታት ከካሜሩን፣ ከናይጄሪያና የቻድ ሐይቅ አካባቢ ሀገሮች ጋር ተቀራርበን ለመስራት ምንጊዜም ቁርጠኞች ነን ያሉትን ርዕሰ አንቀጹ ጠቅሷል። አክሎም የካሜሩን፣ ቻድ፣ ኒጀርና ናይጄሪያ የጸጥታ ኃይሎች ለእነዚህና ለሌሎቹም በቅርቡ በሰላማዊ ሰዎች ላይ የደረሱ ጥቃቶች ለሰጡት ምላሽ ዩናይትድ ስቴትስ ታመሰግናለች ብሏል። የቻድ ሐይቅ አካባቢ መንግስታትና ህዝቦች ቦኮ ሀራምን ለማሸነፍ የቀጠሉትን ትግል መደገፋችንን እንቀጥላለን ያለው ርዕሰ አንቀጹ ዩናይትድ ስቴትስ እነዚህን ጥረቶች የምታግዘው የስለላ፣ የማማከር፣ የስልጠና፣ የመሳሪያና የሎጂስቲክስ ድጋፍ በምታደርግበት የደህንነትና የጸረ ሽብርተኝነት መርሃ ግብሯ አማካይነት ነው ብሏል። ይህን ድጋፏን ደግሞ ሀገሮቹ ራሳቸው ቦኮ ሀራምን ለመጋፈት በመሰረቱት የህብረ ብሔራት የጋራ ግብረ ኃይል አማካይነት ልታስፋፋው ትፈልጋለች በማለት የዛሬው ርዕሰ አንቀጽ ጽሑፉን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ሰዓታችን ወደ ማብቃቱ ነው። በወቅታዊ ርዕሰ ጉዳዮች ላይ የተጠናቀሩ ዘገባዎችና ቅንብሮች በነገው ምሽት እንደሚጠብቋችሁ ለማስታወስ እንወዳለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ታዲያ እዚህ ላይ አበቃ። አስተናግድናችሁ አሉላ ከበደና
አረንክሳየን ከአቀናባሪያችን ንጉሴ ታምሬና ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጅ ተሳበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰነበታለን።
ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር ቀደም ብዬ እንደጠቀምኩት እንመለሳለን። ወቅታዊ ርዕሶችን ይዘን አሁን የትግርኛው ስርጭት ነው የሚቀጥለው። በእኛ በኩል ሰላም፣
ደህና ደሩ። The Voice of America.